ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለተዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 6
አጥቆሎ ፈረስ ካሳብሎስ ማርባር ይሸበራል ኢየሩሳሌም አንማዩ ፍርከባይ የምሸሽ ፈረስ አባታጥቅ ስሙ ቴዎድሮስ ካላተን የሚበትን እንዳውሎ ንፋስ አንማዩ ፍርከባይ የምሸሽ
ስማኝ እንጂ ልጅ ኃይሉ፣ ሰው እኮ በሰው እጅ የተወደቀ በኋላ የራሱ ጌታ አይደለም። ምንም መከላከያ የለም። በሰው እጅ ያለ ሰው ያው ተራቀ ማለት ነው። በፈለጉት ያስቀምጡታል፣ እንደፈለጋቸው ያደርጉታል። ስለዚህ ምንም ማድረግ አይቻልም አሉ ቀኝ አዝማች። እሱስ እውነትህን ነው ቀኝ አዝማች፣ በሰው እጅ ባልወድቅ እስካሁን የደረሰብኝ ስመት ይደርስብኝ ነበር አሉ ልጅ ኃይሉ። በዚህ ሁኔታ ቀኝ አዝማች ከፍቴና ፊታውራሪ ሰንደቁ ለምነውና አግባብተው ልጅ ኃይሉ ሚስታቸውንና የሚስታቸውን ባል እንዲያጅቡ እሺ አሰኟቸው። ልጅነት አንዳዋ ከአዲሷ ሚስታቸው ከወይዘሮ ወለተ ተክሌ ጋር ወደ አማራ ሳይንት ጉዞ ሲጀምሩ ልጅ ኃይሉ እጆቻቸው በሰንሰለት እንደታሰሩ የጦር መሳሪያ በያዙ ዘበኞች እየተጠበቁ ወጡ። ከዚያም በዚያ ዝግተኛ ጉዞ ጥቂት እየተሄደ በየቦታው ሲታደር የደጃዝማች አንዳዋ ድንኳኖች በተተከሉበት ቦታ ጥግ ባለ መንደር የእግዚአብሔር እንግዳ ማደሪያ ቤት እየተፈለገላቸው ያድሩ ነበር። በዚህ ሁኔታ ሲጓዙ ነገሩን ያወቀችው ወለተ ተክሌ ሁኔታው ከመጠን በላይ አንጀቷን ስለቆረጠው ቀን በጉዞ ላይ በመሳው በራቱ ላይ እንባዋን እያጎረፈች ደጃዝማች አንዳዋን አስቸገረች። ነገሩ ግራ ሆነባቸው። ወይ ሚስትሩን ገልጣ ነግራቸው ወይ ራሳቸው ልጅ ኃይሉን አላዩ እንዲያው ዝም ብላ ማልቀስ ብቻ ሆነ። ብቻ አንድ ቀን ህፃኑ ክንፉ ችግሩን ሊያቃልለው ቻለ። ከፍርቃ በር ምርጣ ሚካኤል ሊደርሱ ጥግ ከሚገኘው አርኖ ጋርኖ ከሚባለው ወንዝ ደርሰው ህፃኑ ክንፉ ከበቅሎ ወርዶ በሰው ትከሻ ወንዙን እንዲሻገር ሲደረግ ከጥቂት ቀኖች ወዲህ አይቷቸው የማያውቁት አባቱ በሰንሰለት ታስረው ነፍጥ የያዙና ጎራሪ የታጠቁ ሰዎች በጀርባቸው ቁመው ባሻገር አየ። ክንፉ የተሸከመው ሰውዬ ፊት በእጁ ጥፍሮች እየቧጨረ ደረቱንና ጀርባውን በእግሮቹ እየረጋገጠ ተፈንጥሮ ሊወድቅ ጥቂት እየቀረው አባብዬ አባብዬ ልቀቀኝ አንተ ሰውዬ ልቀቀኝ ልቀቀኝ አባብዬ እሄዳለሁ አለና እሪታውን ደቆት ቁጭ አለ። ደጃችን ደወል ነው ለተተክሌ በዚያው ጥግ ስለነበሩ የልጁን ልቅሶ ሰምተው ዘወር ቢሉ ክንፉን ሚያለቅሰው ወደ ታሰሩት አባቱ ሊሄድ ብሎ መሆኑን አዩ። ወለተተክሌ ራሷን መግታትና መቆጣጠር አቅቷት ስትንሰቀሰቅና እንደ መጮህ ሊቃጣት ሲል ደጋግፎ ከበቅሎ አወረዷል። ከዚያም ቁርጭምጭሚቷ በዱላ እንደደቀቀ ፈጥና ከመሬት ቁጭ አለች። ነገሩ ምንድን ነው? አሉ ደጃች አንዳዋ በዚያ ወዳጁት ሰዎች ሁሉ እየተመለከቱ፣ ግን ከማንም መልስ አላገኙም። ክንፉ ከሰውየው ትከሻ በግድ ወርዶ ወደ ልጅ ኃይሉ ሮጠና ሁለቱን ጉልበቶቻቸውን በትንንሽ እጆቹ ቅፍ አድርጎ፣ አባብዬ ማን ያሰረ ንገረኝ፣ በጎራዴ ገድየው እፈታሃለሁ። አባብዬ ታስረ ነው ለማምዬ ልንገርልህ ብሎ ተቀምጣ ወደምታለቅሰው እናቱ ሮጠና አዲሱን ወሬ ነገራት። እማምዬ አባብዬ እጁን ታስሯል፣ ምን እንፍታለት አለ። አራት ዓመት ከጥቂት ወራት የሆነው ሕፃን ክንፉ እንደዚህ ሲሆን ሲያዩ ደጃዝማች አንዳዋ ግራ ስለገባቸው ወደ ወለተ ተክሌ ጠጋሉና፣ እንዴት ነው ይህ ነገር? ያስረኛ ምልሽ የነበረ ሰው ነው። አሁንስ የሚሄደው የት ነው አሏት። እሱማ ባሌ ነበረ አለች ወለተ ተክሌ እንባዋን እያጎረፈች። ባሌ? አዎ ባሌ ልጅ ኃይሉ የክንፉ አባት ነው። አይደረግም። ተደረገ እንጂ እንዴት አይደረግም? አሁን ወዴት ነው የሚሄዱት? ጌቶች ያዘዙትን እናውቃለሁ። ይህን ሁሉ በድለውት አሁን ደግሞ በእርሶ እጅ ይታሰር ብለው እንደሆነ መቼም የኔ መከራ አያልቅም። እንዴት ተደርጎ? ይህ እንኳ አይታሰብም አሉ ደጃች አንዳዋ። ደጃዝማች አንዳዋ በእርግጥ የጨዋነትና የወንድነት ባህሪ ያላቸው ሰው እንዲያጠቃቸው የማይፈልጉትን ያህል ሰውን በግፍ ለማጥቃት የማይፈልጉ ጠንቃቃ ጀግና ነበሩ። ሴትየዋ ወለተ ተክሌ ዳሪው ደጃዝማች ማሩ ባይሆኑ ይህን ነገር ሲያዩ ሴትየዋን ለባሏ ሰጥተው ይቅርታ ጠይቀው ከመሄድ የማይመለሱ ሰው ነበሩ። የሌሎች ጥቃት ብዙ ጊዜ ፈጥኖ ይሰማቸዋል። ስለዚህ ሁኔታውን እንደሰሙ ወደ ልጅ ኃይሉ ቀረብ ባሉና፣ ጤና ይስጥልኝ፣ እንደምን አርፍደዋል ጌታዬ? አሉ ደጃች አንዳዋ በልባዊ ትህትና። ጤና ይስጥልኝ፣ እግዚአብሔር ይመስገን አሉ ልጅ ኃይሉ። ይህ የምሰማው ነገር እውነት ነው? ምኑ ጌታዬ? እርሶ የወይዘሮ ወለተ ተክሌ ባለቤት የነበሩ የዚህ ሕፃን አባት ልጅ ኃይሉ ነዎት? አዎ ነበር። በደጃዝማች አንዳዋ ላይ አንድ የመሳቀቅ መንፈስ መጣና ሰውነታቸውን ውርር አደረገው። በስመ አብ ወወልድ ወመንፈስ ቅዱስ፣ አሁን ወዴት ነው የሚወስዱት? አሉ ደጃዝማች አንዳዋ። እርሱ እርሻኝ ተብዬ ነዋ። እንዴ አንዳዋ ግፍ ጠምቶታል ያላቸዋል እንዴ? ለመሆኑ ጤነኛ ሰው አይደሉም? ለኔም እኮ ነገ ይኸው ናቸው። እስከዚህ ሳላውቅ በመልከሞ ቅዱስ ሚካኤል ይቅር ይበለኝ። ይማሩኝ ጌታዬ፣ ይማሩኝ። እኔ በዚህ ግፍ ውስጥ የለውም፣ ወንድ ልጅ ነኝ። እኔም በሰው እጅ በወድቅ ብዙ ግፍ ሊደርስብኝ ይችላል። ስለ ፈጣሪ ብለው ተልቦ ይማሩኝ ብለው ትልቁና ጨዋው ሰው ደጃች አንዳዋ በልጅ ኃይሉ ጫማ ላይ ወደቁ። ልጅ ኃይሉ በዓይኖቻቸው በቅጽበት እንባ ግጥም አለባቸው። ራሳቸውም ፈጥነው ዝቅ አሉና፣ ጌታዬ ስለ እግዚአብሔር ይነሱ፣ እርሶ ምን በደሉኝና ይቅርታ ይጠይቁኛል? እርሶ ምንም እንዳልበደሉኝ ያውቃለሁ አሉ። ቢሆንም ይማሩኝ አሉ ደጃዝማች አንዳዋ። ተመሰሎት እሺ፣ ይቅር ለእግዚአብሔር፣ እኔንም ይማሩኝ አሉ ልጅ ኃይሉ። ይቅር ለእግዚአብሔር አሉና ደጃች አንዳዋ ቀርበው የልጅ ኃይሉን ጉንጭ ሳሙ። ልጅ ኃይሉም መልሰው ሳሟቸው። እዚያም ደጃዝሞች እንደዋ ለቻይሩን ወደሚጠብቁት ዘበኞች ዙረው አሁን ሐላፊነቱ የኔ ስለሆነ ሰንሰለቱን ፍቱላቸው ስትመለሱ ታደርጉታላችሁ አሉ። ከዚያ ክንፉን ጠሩትና አባባን ሰማቸው አሉ። ወዲያው ጥንትራፎ ድንኳን ከወንዙ አለፍ ብሎ ተተከለና ከተጫነው ስንቅ ቀርቦ ደጃዝማች አንዳዋ አስተናጋጅ ለቻይሉ እንግዳ ሆነው የቻይሉ ጉሮሮ እህል በትክክል መዋጥ ካቃተው ብዙ ጊዜ ቢሆነውም ግብዣ ተደረገ። ለቻይሉ ምንም እንኳን በደጃዝማች አንዳዋ ብዙ የሚቀየሙበት ምክንያት ባይኖር በጠቅላላ ሁኔታ ያደረባቸው ይህ ነው ተብሎ የማይገለጽ ንዴት ብዙ ነገር ያሳስባቸው የነበረ ከመሆኑ በላይ ደጃዝማች ጋር ብዙ ለመጫወት አልቻሉም። ምን ብለው ይጫወቱ? ፀሐይ በረድ ሲል ከብቶች ሁሉ ተጫኑና መንገድ ቢጀመር ሲል ደጃዝማች አንዳዋ በዚያ ቀን ጭነዋት የነበረች በኩላቸውን ለልጃይሉ አስቀረቡ። እሳቸውም ወደ ልጃይሉ ተጠግተው ጌታዬ፣ ያጋጣሚ ነገር ነውና ተርቦ ይማሩኛሉ። ልጃይሉም በቸራ ያግባዎት እግዚአብሔር ውለታውን በክብር ይመልስልዎ አሉ። ደጃች አንዳዋም ለልጃይሉ ጠባቂዎች እናንተ ሰዎች አይደላችሁም? ቀደም ብላችሁ አትነግሩኝም ነበር? ፈዛዞች፣ በሉ አሁንም በሚገባ አክብራችሁ መልሷቸው። በሳቸው ብቻ እኮ አይደለም ግፍ የተሰራው በኔም ላይ ነው። በሉ አሁን መልሷቸው አሉ። ልጃይሉም ክንፉን ስሞ ደጃዝማችን ተሰናብተው በደጃዝማች የጭን በቅሎ ወደ እስራት ቦታቸው ተመለሱ። ወለተ ተክሊል በዚህ ምክንያት ከዚህ ቀን ጀምራ ደጃዝማች አንዳዋን መውደድና ማክበር ጀመረች። አይዱ ግን ከዚህ በኋላ በከባድ ጥበቃ ስር ሆነው በቁም እንደታሰሩ ለብዙ አመቶች በፈንጃ ከተማ ተቀመጡ። ይህን ሁሉ ግፍ የሰማው የደንቢያ ህዝብም አንድ ታላቅ ግፍ የተሰራበት ሰው የኦሪዮ ግፍ ተፈጸመብኝ ብሎ ያማርርበት የነበረውን ቃል ለውጦ የቋረኛው ኃይሉ ግፍ ተፈጸመብኝ በማለት እስከ ብዙ ዘመን ይተርትበት ነበር። ምዕራፍ 8 ኮሶ የምታጠጣ። ደጃዝማች ማሩ ግፈኛ ጥጋበኛ ይሁን እንጂ በሃይማኖታቸው ከጅማ የተነከሩ ነበሩ። ቤተክርስቲያን በማዘውተር ከአንድ ካህን ይበልጣሉ። በጾም ቀኖች በ9 ሰዓት ግድም ካልሆነ በቀር እህልና ውሃ ባፋቸው አይዞንም። በጦርነት ላይ ባሉበት ጊዜ እንኳ ቢሆን ስለ ጾም ያላቸው ጥንቃቄ የሚያስገርም ነበር ይባላል። ለአንዳንድ ቄሶች ረቡዕ ዕለት አንድ ሙዳ ስጋ በላው ወይም ዓርብ ዕለት አንድ ጽዋ ወተት ጠጣው ከሚላቸው ተናዛዥ ይልቅ አንድ ነፍስ ገድያለሁ የሚላቸው ተናዛዥ የሚሻል ሆኖ እንደሚታያቸው፣ ደጃዝማች ማሩም ብዙ ሕዝብ ተሰብስቦ አንገት አንገቱን በሰይፍ ሲጨፈጭፍ ከሚያዩ ይልቅ ዓርብ ዕለት ሲደፈሩ ቢያዩ እጅግ እንደሚሳቀቁ በሁኔታቸው ይታወቅ ነበር። በጸሎትም በኩል ከሌሊቱ 11 ሰዓት እስከ ቀኑ 4 እና 5 ሰዓት ድረስ በቃልም በመጽሐፍም ሲያነበንቡ ስለሚውሉ በቤታቸው በወርሃ ፋሲካ እንኳን ቁርስ በጊዜው አይበላም ነበር። የቤት አሽከሮቻቸውም ለወጉ ነው እንጂ ፋሲካ የምንል የእኛ ጌታ ቤት ሁል ጊዜ ጾም ነው። ብቻ ጾሙ የክርስቲያን ጾም አይነት ሳይሆን የእስላም ጾም አይነት ነው። ምክንያቱም ስንጾም እየዋልን በመጨረሻው ስጋ ስለምንበላ ነው እያሉ ይተቹ ነበር ይባላል። በዚህ ልማድ በበዓላት ቀን በቤተ ክርስቲያን በዘወትር ቀን በቤታቸው ታዛ ሆነው ሲጸልዩ ጸሎቱን ሳይጨርሱ እንኳ ብዙ የህዝብ ጉዳይ ይፈጽሙ ነበር። ለምሳሌ አንድ ሹማቸው ጸሎት እንደያዙ ቀርቦ ስለ አንድ ሰው ጉዳይ ቢነግራቸው ቆይ ጸሎቴን ልጨርስና ንገረኝ አይሉም። ወይም አንዳንድ ካህናት ጸሎት ሲይዙ እንደሚያደርጉት በአይን ጥቅሻ፣ በከንፈር ልክሻ ወይም እጅን በማወዛወዝ ወግፍተ ፊቴ ጸሎት የሚጨርስ ብለው አያስተናብቱም። የቃል ጸሎት እንደሆነ ከደረሱበት ላይ ያቆሙና መጽሐፍ ይዘው እንደሆነ መጽሐፉን በጣፋቸው አልበው አጣፍ ያደርጉና ምን ነበር ይላሉ። ጌታዬ የገብሩን ነገር ምን እናድርግ ይላሉ። አሳሳቢው ይገረፍ ብያል ነበር ተገርፏል። ተሰሩታ ታስሯል እኮ ታዲያ ምን ይሁን? ምናልባት ይበቃው እንደሆነ እባክህ ወይ ጻድቅ ልጨርስበት ለዘመቻ ተነስቼ አሁን ይሄን ጉዳይ ብለ ታቀርብልኛለህ? በጀምሽ ማሩ በዚህ ሁኔታ ከጻድቅ ላይ ሆነው የጻድቅን እሰረው ግረፈው ወረሰው ግደለው ተስኛቸው ጊዜም ፍታው ሹመው ሸልመው የሚሉ ሰው ቢሆኑም ጸሎት በጣም ይወዱ ነበር። ብቻ አብዛኛው ጸሎታቸው በመካከሉ በሚወስኑት የፍርድ ግምድል ፍርዶች ከመቋረጡ በላይ አፋቸው ጸሎቱን ሲያንጎደጉድ ልባቸው ለብቻው እየዘመተ ከጎጃም ዳሞትን ከበጌምድር ስሜንን ለግዛታቸው ሲጨምር ያናደዳቸውን አንዳንድ ሽፍታ ይዞ እጅና እግሩን ሲቆርጥ ሲገርፍ ሲሰቅል ለጸሎቱ ያሉት ታማኝ አካሎች ከፈሮቻቸውና መላፋቸው ብቻ ነበሩ። ከበስመ አብ ወልድ እስከ ዘአቅረብኩ ማኅሌተ ድረስ ሲያነበንቡ የሚያረፍዱበት መጽሐፍ ለዘመቻ በወጡ ቁጥር ጫኞችንና አንጋቾችን እጅግ ያስቸግር ነበር ይባላል። አንድ ቀን ጠዋት እነ ሊቀ ካህናት ላቀው እነ ፊታውራሪ ሰንደቆና እነ ቀኛዝማች ከፍቴ ተሰብስበው ምንም እንኳ ጸሎተኛው ጌታቸው እንኳን እነሱን ማንንም ቢሆን በጸሎት መካከል ጣልቃ ገብተው ማነጋገራቸውን ቢያውቁ ይህን የመሰለውን ከባድ ጉዳይ በጸሎት መካከል ይዘው ለመቅረብ አልፈለጉም። ደጃች ማሩ ጸሎታቸውን እስከሚጨርሱ ድረስ ከቅጥር ውጭ ሆነው ሲጠባበቁ ቆዩና ጸሎታቸውን መጨረሳቸውን እንደሰሙ ገብተው እጅ ነሱ። እንደምን አደራችሁ አሉ ደጃዝማች ማሩ ከተቀመጡበት እየተነሱ። ሰዎቹ እንደገና እጅ ነሱ። ግቡ አሉ ደጃዝማች ወደ እልፍኝ እያመሩ። ሁሉም እጅ ነሱና ደጃዝማችን ተከታትለው ገቡ። ደጃዝማች ማሩ ከተቀመጡ በኋላ ቁጭ በሉ ሊቀ ካህናት ቁጭ በሉ አሉ። ሁሉም እንደገና እጅ ከነሱ በኋላ እንደቆሙ ዝም አሉ። ቁጭ በሉ እንጂ ቁጭ በሉ ከበደኝ እኮ አባቴ አሉ ደጃዝማች ደግመው። አሁንም በሆነ እንደሆነ ጌታችን ይኑሩልን እንጂ እሱማ የት ያመልጠናል። አሁንስ የመጣንበትን አሁንም በሆነ እንደሆነ ጌታችን እንዲለመኑን ነው የምንለምነው አሉ ሊቀ ካህናት። ነገሩ ምን ነበር? ቢሆንስ ቁጭ ብላችሁ አትነግሩኝም አሉ ደጃዝማች ጎፈሪያቸውን እያከኩ። የለም ጌታዬ፣ አሁንም በሆነ እንደሆነ ቁመን ነው የምንለምን። እንዲያውም ተመሬት ላይ ተደፍተን መለመን ይገባል ነበር አሉ ሊቀ ካህናት። ለማንኛውም እኮ ነገሩን ሳውቀው ነው የሚሆነው። ነገሩ ምንድን ነው? አሉ ደጃዝማች ማሩ። አሁንም በሆነ እንደሆነ የልጅ ኃይሉን ነገር ነው ጌታዬ አሉ ሊቀ ካህናት። እንዴ አባቴ፣ አሁንስ እርሷም እንደ ሌሎች ሊሆኑብኝ ነው መሰል አሉ ደጃዝማች ማሩ ከረር ባለ ቃል። ደጃዝማች ማሩ እንደዚህ ደፈር ብለው ሊቀ ካህናትን የተናገሩባቸው ቀኖች ከዚያ ሁሉ ቅርበታቸው ጋርና በተለይም ደጃዝማች ማሩ የሚቀርቧቸውን ሰዎች ለማዋረድ ካላቸው የታወቀ ጸባይ ጋር ሲመዛዘኑ በጣም ጥቂቶች ናቸው። ከነዚህም ሁለት ሶስቱ ቀኖች በእኒህ መከረኛ በልጅ ኃይሉ ምክንያት ያጋጠሟቸው ናቸው። ደጃዝማች ማሩ በጣም እየወደዱ በጣም ወደሚደፍሯቸው ወደ ቀኛዝማች ከብቴ ያን አስፈሪ አይናቸውን ወረወሩና ምን ማለታችሁ ነው? ምን ፍጠር ነው የምትሉኝ? ኃይሉን ለቀህ ወደ ቋራ ላክና ሂዶ ሲሸፍትልህ በዘመቻ ተንገላት አይደል የምትሉኝ? በጭራሽ አይደረግም አሉ። እንደዚህ አላልንም እኮ ጌታዬ አሉ ቀኛዝማች ከብቴ። እንዲህም አይደል አሉ ፊታውራሪ ሰንደቁ። አሁንም በሆነ እንደሆነ የዛሬው ልመናስ ቀላል ነው ጌታዬ አሉ ሊቀ ካህናት ነጩን ረጅም ጭራ እያወናጨፉ። ዛዲያ ምን አርግ ነው የምትሉኝ? አሉ ደጃዝማች ማሩ። ያን ተነፍሶም እንደሆነ ሳያሳክካቸው ያከቁ የሚያፈርሱትን ጎፈሬ ያከቁ። ይፍቱታልንም ጌታዬ አሁንም በሆነ እንደሆነ በዚህ እንዳለ ጥቂት ረህራሄ ያደርጉለት ነው ያልነ አሉ ሊከታና አፍላቀው። መረህራሄ ነው ማደርግለት ተራበው ጠመው ታረዘ ምን ጎደለበት? ጎሎበታል ጌታዬ አሁንም በሆነ እንደሆነ በጣም ጎሎበታል። ምንድነው የጎደለበት? ስላሴ እንኳን አዳምን ፈጥረው ብቻውን እንደሆነ ባዩ ጊዜ አሁንም በሆነ እንደሆነ ንግበር ሎቱ ቢሰ ገትረዶ ብለው ሔዋንን ተግራጎኑ አጥንታው ተተው ፈጥረው ፈጥተው ብቸኝነቱን አፍርግደውለታል። ይህም ሰው አሁንም በሆነ እንደሆነ በእድሜው ህፃን ነው። ደግሞም ወንዱ ልጅ ብቻውን ባንድ ጎጆ ይህን ያህል አመት ተቆራምቶ ሲቀመጥ ዝም ማለት ለልጅ ከፍጡር በሰማይ ቤት መወቀሻ ማጠራቀም ነው። አሁንም በሆነ እንደሆነ ጌታዬ አጥቶም እንደሆነ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል ስለሌለ የሰማይ አባታችን ስንበድል ይቅር እንደሚለን የበደሉንን ይቅር ልንል ይገባል። አልቦ ሰብ ዘይይ ኤብስ ዋልቦ እስ ዘይይ ጤይስ ይላል መጣፉ። ስለዚህ አሁንም በሆነ እንደሆነ ኮሶ የምታጠጣው ቆሎ የምትቆላለት አንዲት ሴት አብራው እንድትኖር ቢፈቅዱለት ብለን ነው ጌታችንን በጧቱ የምናስቸግር አሉ ሊቀ ካህናት። እስካሁን የለውም እንዴ አሉ ደጃዝማች ቀኛዝማች ከብቴን እየተመለከቱ። የለውም ማረ አሉ ቀኛዝማች ከብቴ። አባቴ በእውነት ነው የምነግሮት እኔ እስከ ዛሬ ይህን አላውቅም አሉ ደጃዝማች ማሩ ራሳቸውን እያከቁ። አሁንም በሆነ እንደሆነ ለዚህ ነው ጌታዬ አሉ ሊቀ ካህናት ላቀው በልባቸው በጣም ደስ እያላቸው። በእውነት እኔ ይህን ተቀድሞም ቢሆን አልከለከልኩ አሉ ደጃዝማች ማሩ። ሁሉንስ ጌታዬ መች ከለከሉት አሉ ፊታውራሪ ሰንደቁ። ሌላውን ቢቀር ይህን አልከለከልኩትም አሉ ደጃዝማች። ሁሉም ለጥ ብለው እጅ ነሱ። የሰማይ ማሩ ያድርግልን የምድሩስ ሳላፊ ጠፊ ነው አሉ ሊቀ ካህናት። ተነገራችሁ ላይ ሴቷ ተገኝታለች አሉ ደጃዝማች። አዎ ተገኝታለች አሉ ቀኛዝማች ከብቴ። የነማን ናት? አይ አሁን ይህ ነው የሚባል ሰው የላትም ግን የጨዋ ዘር ናት ይባላል። ማን ትባላለች? ወይዘሮ አትጠገብ። የት ትኖር ነበር? ጎንደር ትኖር ነበር። ባሏም ተታላላቆች የጎንደር መኳንንት አሉ ነበር ይባላል። ወደዚህ ስትመጣ አጀቧ ለብቻ ነበር። አሁን እንጃ እያደር ሁኔታዋ ሁሉ እየተለወጠ መናኝ እየመሰለች መኖር አጥታለች። ለመሆኑ ዘሯ ተነማን ወገን ነው ይባላል? ትናጼ ፋሲል ተያይዞ የሚቆጠር የጠራ ዘር አላት ነው የሚባለው። ታዲያ ኃይሉን ተነፋሲል ዘር አጋብታችሁ እኔን ለማስጠቃት ትፈልጋላችሁ ማለት ነው አሉ ደጃዝማች እንደ ቀልድም እንደ ቁም ነገርም አድርገው። ይህ አይደለም ጌታዬ፣ ምንም ቢሆን ጨዋ ሰው ነው። እህታችን ወልዷል ባዕድ አይደለም። ቢጋዝም ተጨዋ ሰው ይውለድና ብለን ነው አሉ ፊታውራሪ ሰንደቁ። ኧረ እኔስ ቀልድ ነው? እንኳንስ ተሞሉት የፋሲል ዘርነን የሚሉ ጋለሞቶች አንዷን እቴጌን ቢያገባም እኔ ምን ጨነቀኝ? ደህና ነው የፈለጋትን ወይም የፈለጋችኋትን ሴት አጋቡት። ቀለብም ያን ሰው እንደሆነ በየወሩ አራት አራት አቁማዳ ነጭ ጤፍ እንዲጨመርለት እዘዝ አሉ ደጃዝማች ማሩ። የሰማይ ማሩ ያድርግልን ጌታዬ አሉ ሊቀ ካህናት ላቀው በጣም ደስ ብሏቸው። ሊቀ ካህናት ላቀው ክርስቶስ ያስተማረውን በሙሉ ተከትለው ሁሉንም አይውደዱ እንጂ ጠላታቸውን ለማጥፋት በሚያደርጉት መጥፎ ተግባርም ጠላታችሁን ውደዱ የሚለውን የክርስቶስ ቃል በፍጹም ይቃረን እንጂ ለሚወዱት ሰው ባልንጀራህን እንደ ራስህ ውደድ የሚለውን ቃል በሙሉ ለመፈጸም ጥቂት ነው የሚቀራቸው። በሊቀ ካህናት አስተሳሰብ እሳቸውን ያስቀየመ ሰው በምንም በምንም ከዲያብሎስ ያልተለየ ሰይጣን ነው። እንደ አጋጣሚ ሆኖ ስሙ ከፊታቸው ቢነሳ እንኳ ሌላ ወሬ ከመቀጠሉ በፊት ያ ሰይጣን ያ ልቡሰ ስጋ የዛር ውላጅ ያ ይሁዳ ሲሉት ለደግ ያነሳው ሰውም ቢሆን አፍሮ ዝም ይላል እንጂ ጨዋታውን ለመቀጠል አይችልም። የሚወዱት ሰው ደግሞ ያው ፍጹም መልአካቸው ነው። ወጃም ውስጥ ሙአሸራና ጎንጅ ቀይቤት ሳሉ በተማሪ ቤቱ ተላላፊውና አሳቢው በሽታ እየገባ ጓደኞቻቸውን ስላመመ አምስት ጊዜ ወደ በሽታ እየገቡ ጓደኞቻቸው ሲያስታምሙ ሶስት ጊዜ በጠና ታሞ ራሳቸው እየተመላለጠ ጉልበታቸው እየተንቀጠቀጠ ወጥቷል። ሁለት ጊዜ ግን ያ ስንት ተማሪ የጨረሰ ከገመምተኛና በሽታውን ይዞ በፍራት ወደ ዘመዶቹ ከሽሽ ተማሪ ጋር እየሄደ ስንት የጨረሰ በሽታ ሳያማቸው ከአስር በላይ ጓደኞች አስታመው ያተረፉ ሶስት ጓደኞች አገላብጠው ውሃ ጠጥተው አስታመው ሲሞቱ ገልዘው በጨለማ ብቻቸውን ሬሳ ተሸክመው አውጥተው ለቀባሪ የሰጡ በተማሪ ቤታቸው እንደ አንድ ሰማት የሚቆጠሩ ሰው ነበሩ። ከዚህም በላይ በትምህርት አቀባበላቸው እስከዚህ ተመስገን ባይሆኑም አዲስ ተማሪ ሲመጣ በማለማመድ ጥሬ ቆልቶ በማቅረብ የእንግዳ አገር በማጠብ ጥላ ሰጥተው ልፋፈ ጽድቅ ጽፈው ገንዘብ በማግኘትና እሱንም ጓደኛም ይሁን ችግረኛ ሲፈልገው በመቻል የታወቁ ስለነበሩ በተማሪነታቸው ጊዜ የሚያውቋቸው አንዳንድ ሰዎች ላቀው ከዚህ ሁሉ ማረግ የደረሰው በሙያው ተማንም በልጦ ሳይሆን በቀን ልቡናው ነው እያሉ ይናገሩላቸው ነበር። ይሁን እንጂ ሊቀ ካህናት ላቀው ቀደም ብሎ እንደተነገረው ለሚጠሉት ሰው ምህረት የሌላቸው ይመስሉ ስለነበሩ ብዙ ጠላቶቻቸውን በጥላወጊና በአስማት ጨርሰዋል እየተባሉ በግልጽ ይታማሉ። አንዳንድ ሰዎች ደግሞ ላቀው ባፉ ጥላቻውን ተሚገልጽ በቀር እንኳንስ የሰው ህይወት የዝንብ ህይወት ለማጥፋት ጭካኔ የለውም ክፉ መቼ እንደዚያ ይፋፋል ይሏቸዋል። ሊቀ ካህናት ላቀውን ግዙፍ ሰውነት ላየ ሰው እንኳን ጥሬ በልተው ውሃ ጠጥተው ደበል የለብሰው በችግር ያደጉ ሊመስሉት በተራ ምቾት እንኳ ያደጉ አይመስሉትም። በልጅነታቸው በቤተሰባቸው ወይም በኋላ በደጃዝማች ማሩ አማካይነት ያገኙት ምቾት እንደዚያ በአካል የዳበሩ ሰው አደረጋቸው ብሎ ለማመን የማይቻል ነው። እንዲያው ከልጅነት እስከ እውቀት ምንም ችግር ሳያገኛቸው በተፈጥሮ ያማረ ሰውነታቸውን በምቾት ሲጠብቁት የኖሩ ይመስላሉ። ስለ መልካቸው ጥራትና ግርማም ኢትዮጵያዊ ቆዳቸው ከግብፃዊ ቆዳ ጥቂት ጠየም ከማለቱ በስተቀር ልክ ካቡኑን ይመስላሉ ይባል ነበር። የአስራ ስምንት ዓመት ቆንጆ ሳሉ በአርባ አምስት ዓመታቸው ያገቧቸው ባለቤታቸው ወይዘሮ ማናህሎሽም የመረጧቸው በመልካቸውና በድምፃቸው ነበር ይባላል። እኒህም ተወዳጃቸው ሙትና የልጃች ማሩ አድራጊ ፈጣሪ ለልጅ ኃይሉ የልብ ወዳጅ እንዲሆኑ እግዚአብሔር ስለፈቀደ ከታላቅ ወዳጃቸው ቀርቶ ከታላቅ ጠላታቸው ሊደርስባቸው የማይፈልጉትን መሰልቸትና በክፉ ዓይን መታየት ከወዳጃቸው ከደጃች ማሩ ለኃይሉ ሲሉ ከምንም ሳይቆጥሩ ሲቀበሉ ቆይተው ማስፈታት ባይችሉም በተሻለ ሁኔታ እንዲኖር በጣም ረዱ። በዚህም መንገድ ኃይሉ አትጠገብን አገቡ። ሁለቱም ካሳን ሊወልዱ ቻሉና ካሳም አንድ መስፍን ላጠቃቸው ለልጅ ኃይሉ ብቻ ሳይሆን ብዙ መሳፍንት ላጠቋት ኢትዮጵያ ታላቅ ካሳ ሆነ። ወይዘሮ አትጠገብ ዘመዶቻችን ሁሉ ንጹህ አማሮች ነን ይላሉ። ከትግሬና ካገው በቀር ሌላ ዘር እኩያችን አይደለም ብለው ከሌላ ዘር አንጋባም ይሉ ነበር። ፍቅር ከጣለን እንደ ተማሪ ጥሬ በጋብቻ ውጥንቅጥ ብንሆን የሚያግደን ምክንያት የሌለበት ጊዜ እንደሚመጣ አላወቁ። ነጩን ሊጥ፣ ጥቁሩን ሻንቆ፣ ቀዩን ሸክላ፣ ብቻውን የፍልፈል ጥርስ፣ አንድን ኩዴላጭ፣ አንድን ጭረተበላ፣ አንዱን ምን ሲሉ የኖረውን ጣጣ ያየ ያውራው። እያንዳንዱ ባላገር ዘሩን ከነገስታት ከመሳፍንት የሚያያይዝበት ከአራት አያቶቹ ወይም ከስምንት ቅድማያቶቹ ባንዱ በግድ አንድ ቀዳዳ ማግኘት ነበረበት። አንዴ የሚባለውን ታላቅ ስምና የነፋሲልን ግንብ ብቻ ይዘው የሚቀመጡት የዘመን መሳፍንት ነገስታት በተገለባበጡ ቁጥር ወይዘሮ አትጠገብ ሁለት ሶስት ዘመዶቻቸውን በሞት ሳያጡ አልፉም ነበር። በጎንደር አካባቢ ጦርነት ተደርጎ ለወይዘሮ አትጠገብ መስዶ ሳይደርስ ቀረ ማለት በጦርነት ውስጥ አንድም ሰው አልሞተም የማለት ያህል ነበር። ግጭት ተብሎ በተነሳ ቁጥር ከሚያውቁት በላይ የተረፉትን ሞት ከሰማይ ቤት ለነሱ ሲዲያድን ፈቃድ አውጥቶ በፈጣን ፈረስ የመጣ ይመስል ከያሉበት እየበረበረ ይጨርሳቸው ነበር። አንድ ጊዜ ወይዘሮ ትጠገብ አንዱ አጎታቸው በወገራ በኩል ወደ ተነሳ ግጭት ተልከው በዚያ ስለሞቱ መርዶ መጥቶላቸው ሲያለቅሱ የት ይደርስ እየተባለ የሚጠበቅ የሃያ ዓመት ጎበዝ የሆነ ያክስታቸው ልጅ እንቅፋት መጥቶት ወዲያው ታመመና መንጋጋው ተጋጥሞ ሲጨነቅ ከቆየ በኋላ በሶስተኛው ቀን ሞተ የሚል መርዶ ደረሳቸው። ኩታቸውን ሳይደርቡ እንደ እብድ ተነስተው ሲበሩ ከገረዶቻቸው አንዷ ኩታና በርኖስ ይዛ ተከትላ ነጠላውን ያለወግም ቢሆን አልብሳቸው ጉልበታቸው እስኪላት ድረስ እየወደቁና እየተነሱ ሂደው ከልቅሶው ደረሱ። በርኖስን ገልብጠው ለብሰው ፊታቸውን በዚያ ሻካራ ማቅ በሁለቱም ጉንጫቸው በኩል ይሞርዱት ጀመር። ደሙ በሁለቱም ጉንጮቻቸው በኩል ችፍ ችፍ ሲል ወደ ልቅሶ መሃል ገቡ። ከዚያም ወልዴ ይዞት የነበረውን የሟቹ ወርቅ ቅብ የጎራዴ ሰገባ ተቀበሉና ወዲያና ወዲህ በማለት የሚከተለውን እየገጠሙ አለቀሱ። እናንተ ወንድሞቼ፣ እናንተ ደጃዝማቾች፣ በሸዋ በጎጃም ምንድን ወሰዳችሁ? በወሎ በትግሬስ ምንድን ወሰዳችሁ? ለሞቱ እንደሆነ ተፏል በቤታችሁ። እናንተ እህቶቼ፣ የኛውስ መፈጠር ለጉድ ነው ለድንቅ፣ መሸኘትን እንጂ መቀበል አናውቅ። እግዚአብሔር እንዲጣልከን እንደዚህ ካለው ዘር የሳት ላይ ገለባ፣ ተታመመም አይድን ወጥቶ የማይገባ። አምላክም እንደ ሰው ማብላት ነው ወይ አብረህ የምትጎዳው ተጎድተው ስታይ? እከረከ ሰይጣን ምንጫ አይታወቅ፣ የት ብለን እንሽሽ የትስ እንደበቅ? በነፍስ ተጎራዴው ብንደብቅብህ ይግረማቸው ብለህ በእንቅፋት መጣህ። እንግዲህ ማን ይሆን የሚራራ ለኛ እንቅፋትን ባውቆ ሲሆን እንደመኛ? ይህንና ይህን የመሳሰለውን መሪር ስሜታቸውን የሚገልጽ ግጥም እየገጠሙ ሲያስለቅሱ ህዝባቸው ሳያቋርጥ በተፈተፉ ይወርድ ስለነበር አልፎ አልፎ ስቅቅ ሲሉና ሲንሰቀሰቁ ማንኛውንም ሰው ያሳቅቁት ነበር። እንኳንስ ዝምድናና እውቅያ ያለው እግር ጥሎት በዚያ ሳልፍ በቀብሩ የተገኘ ማንኛውም ሰው እናቱን በሚረዳበት ቀን የሚያፈሰውን ያህል እንባ ሳያፈስ አላለፈም። በቤጫ፣ ባሸፈር፣ ባለፋ፣ በጣጥሳ፣ በድንቢያ ያን ያህል የሞት ርካሽነት የኖረውን ያህል ህዝቡ ከልክ በላይ ሐዘን አክባሪ፣ እገሌ የሚባል ቀበሌ ይወዳደረዋል በማይባል መጠን ልቅሶ አዋቂ በመሆኑ እንደ ወይዘሮ አትጠገብ ያለ ልቡ በመሪር ሐዘን እየተወጋ ማንኛውም ሰው ከሚያሳዝን ግጥም ልብን ከሚነድና ከሚሸረሽር የልቅሶ ዜማ መንጭቶ ከማያቋርጥ እንባ ጋር ሲሰቀሰቅ ሲታይ ልቤ ድንጋይ ነው የሚል ሰው እንኳ ቢሆን ደንዳናው ልቡ ፀሐይ እንዳጋለው ቅቤ ቅልት ይልበታል። እንባውንም ለማጉረፍ የሟቹን ባዕድነት ወይም ዝምድና ለመረዳት ጠላቱ እንኳ ቢሆን ጠላትነቱን ለማሰብ ጊዜ የለውም። እንዲያም ሳያስበው አይኖቹ በትኩስ ውሃ ተሞልተው ያገኛቸዋል። ወይዘሮ አትጠገብ ልቅሶም ይህን ሁኔታ ከሚያስከትሉት ልቅሶች አንዱ ነበር። ወይዘሮ አትጠገብ በዚህ ጊዜ ግዞተኛውን ልጅ ኃይሉን አግብተው ካሳን ቅሪት ከሆኑ ሁለት ወር ያህል ሆኗቸው ነበር። በቤታቸው ሆነው ዘወትር ያለቁትን ወገኖቻቸውን እያነሱ ሲያነቡ፣ ቆየት ብሎ ደግሞ ከቀሪዎቹ ዘመዶች ያንዱ ትኩስ መርዶ ይመጣላቸውና ሀዘኑን ስለሚያድስላቸው ያ ጥሬ ብር የመሰለ አይን ቀይ ሽንኩርት ሳይመስል የሚውልበት ቀን አልነበረም። ልጅ ኃይሉም ወዳቸው አጥብቆ በሚታወቅባቸው አንዳንድ ቀን የተወደሽ የቴ ወይ እኔ አንቺን ሳገኝ የልቤ ሐዘን የሚቀል መስሎኝ በጣም ታላቅ ተስፋ አድርጌ ነበር። አሁን ግን 14 ዓመት ሙሉ ተቤት ተንብረቴ ተዘመዶቼ ተለይቼ በሹመት ተማረጌ ተዋርጄ በማንም ላይ ያልተዋለ ግፍ ተውሎብኝ ስኖር ይህን ያህል ያልተከፋውን ልቤን በጣም አሸበርሽብኝ። ሁላችን ማሾች ነን። ሞት ለእናንተ ቤት ብቻ አልተፈጠረም። ለምን ስተዲ ታበዥዋለሽ ይሏቸዋል። ምን ላድርግ በዛብኝ እኮ እንዴት ብቻለው ይላሉ ወይዘሮ አትጠገብ እንባቸውን በመዳፋቸው ጀርባ እየጠረጉ። ልጃይሉ ብዙ ቀኖች ወጣ ብለው ቆይተው ወደ ቤት ሲገቡ ባለቤታቸው እንባ ሲያጎርፉ ውለው አሁንም እያጎረፉ ያገኟቸዋል። እንዳላዩ ሰረቅ አርገው ሲያዩአቸው ጉንጮቻቸው በደረቀው እንባ ነጥተው አይኖቻቸው በትኩስ እንባ ቀልጠው ሲያዩ የራሳቸው እንባ ድንገት ደርሶ ሊያመልጣቸው ሲል እንደገና ወደ ውጭ ወጣ ብለው አይናቸውን አድርቀው ልባቸውን አጽናንተው ይመለሳሉ። በዚህ ሁኔታ ሁለቱም ጊዜ ከጣላቸው በኋላ የተገናኙ ባልና ሚስት በአንድ ላይ ሲኖሩ ያ ከብዙ ክርክር በኋላ ስሙ ካሳንቲ ይባል አባትየው የመረጡለት ልጅ ተወለደ። ነገር ግን እኒህን ታላቅ ሴት ወይዘሮ አትጠገብን ልጅ ኃይሉን ኮሶ ያጠጧቸው የሚለውን ቃል መነሻ በማድረግ ኮሶ ሻጭ እያሉ ብዙ ባለጌ ሰዎች ሲሰድቧቸው ኖሩ። ይህ ያልተጣራ ወሬ ብዙ ሰዎችን ስላሳሳተ እነ ደጃች ወንጌራድን ኮሶ አስግቷል። እነ ወይዘሮ ምንትዋብም በድንፍላት ሺህ ፈረስ ከኋላው ሺህ ፈረስ ከፊቱ፣ ሺህ ብረት ከኋላው ሺህ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ ብለው እንዲገጥሙ ምክንያት ሆኗል። ሰኞ የወጣ ስም ማክሰኞ አይመለስም እንደሚባለው እስከዛሬ ድረስ ወይዘሮ አትጠገብ ኮሶ ሻጭ ነበሩ እየተባለ ሊነገር ቻለ። ምዕራፍ 9 ትንቢት ያጠላው ልጅ። ትንቢትም ይሁን ሟርት እግዚአብሔር ብቻ ያውቀዋል። ከኢትዮጵያ ሕዝብ አብዛኛው የሕፃናት አፍ የሚልከውን ነገር ይፈራ ነበር። እረኛው በሜዳ ምን ያማርታል፣ ልጆች ሲጫወቱ ምን ይላሉ እያሉ መጠየቅ የቆዩ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራሮች ላይ ሆነው እልቅታቸውን በሪባጣታቸው ወቅተው ጣቷን እጥፍ እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አህያ መጣች ተጭና ዳባ፣ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ ኢሳይያስን ወይም የኤርሚያስን ትንቢት የሚያስንቅ ታላቅ ትንቢት ሆኖ ይቆጠር ነበር። አጋጣሚ ወይም በርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበር ወይም ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነው የሚያምኑባቸው። ስለዚህ ሰሞኑን በወሬ ወሬ የሰሙት ሟት ሲከነክናቸው ሰንብቶ ነበር። አንድ ቀን በስድስት ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሸለፍ ብለው ለመነሳት ፈልገው ወደ መኝታ ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። ኧረ ምንም አይል ጌታዬ አለ አሽከሩ በፍርሃት። ወስላታ እሰማለሁ እኮ ይልቅስ ንገረኝ አሉ ደጃዝማች። ኧረ ምንም አልሰማው ጌታዬ አለ አሽከሩ። ንገረኝ የማልሰማ መሰለህ? ይህ አህያ መጣች ተጭና ቁልቋል የሚለው እንዴት ነው አሉ ደጃዝማች። ኧረ እንጃ ጌታዬ አላውቅም ንገረኝ ፈሪ ምን በየልና ጋር ጌታዬ አህያ መጣች ተጭና ቁልቋል ብሎ መርሲያው እንዴት ነው አሽክሩ ለመናገር ፈርቶ አንገቱን ደፋና የራሱ ጫማ እንግዳ ነገር የሆነበት ይመስል የግሩን ጣፎች ዘቅዝቆ እየተመለከተ ዝም አለ ተናገር እንጂ ከፋፋ አሉ ደጃዝማች ምን ነው ጌታዬ አለ አሽክሪው በሁለት ፍራቶች መካከል ስለሆነ የጭንቀት ፈገግታ ያሳየ አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው አሽክሩ ብሎ ጉሮሮውን አጣራና አህያ መጣች ተጭና ቁልቋል ደጃዝማች ማሩ ታመድ ላይ ወድቋል ነው የሚሉት አለ ሌላስ ምን ይላሉ አህያ መጣች ተጭና ገሳ ማሩ ቢወድቅ ክንፉ ተነሳ ያጎቱን መንገድ ክንፉም አይሳ ሁሉን ጨፍላቂው ይመጣል ካሳ ያለ ፋውራሪስ የደንብ ያንበሳ ቋራ ላይ ሆኖ ድንገት ቢያገሳ ተብረከረኩ መጫና ደንሳ መሬት ውስጥ ገቡ ተንከልጣቁሳ ነው የሚሉት ካሳ ደግሞ የማን ይሁን አሉ ደጃዝማች ቀስ ብለው ይህንን ስም ከታወቁት መሳፍንት መካከልና ከነሱ ቤተሰብ ውስጥ ቢፈልጉ አጡት ሆኖም ንቀው ሊተውት አልቻሉም አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው በደም ቢሉ የሰሙት ነገር እየተነከራቸው እንቅልፋቸው ዘገየ ካሳ ካሳ ክንፉስ ይሁን የወለተ ተክሌ ልጅ ሊሆን ይችላል አሁን መገርሞት አይደለም አዎ የኔ ወራሽ እሱ ነው ማለት ነው የወለተ ተክሌ ያለጣሽ ልጅ አይደል ይውረሰኝ ያው ልጄ ነው አሉ በልባቸው ካሳም ሲፈልጉ ግን ትርፍ ብሏቸው ነበር ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው የክንፉ አባት ማን ነው ኃይሉ ኃይሉስ ማን ነው ደጃዝማች ማሩ የግፍግፍ ሰርተው በከንቱ ለ15 ዓመት ያሰሩት ታዲያ ከአዲሷ ሚስቱ ከነፋሲል ዘር ልጅ ሲወልድ ካሳ ብሎት የለም አሁን ከአንድ ሳምንት በፊት አይደለም ሰላያቸው ቀርቦ ልጁን ካሳ ብሎታል ያላቸው ታዲያ ካሳ እሱ ነው ማለት ነው ይህ ሐሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወቀ የተፈለገውን ቅልፍ አልመጣም ማለ ግን ከክንፉ በኋላ ለሚነሳ ጠላት ምን አስጨንቀኝ ቢሆንስ የኃይሉ ልጅ ለምን ይነሳል እንደተበደለ እንደተጠቃ እንደዚሁ መቅረት አለበት ምንስ ቢሆን የኃይሉ ልጅ እኔ የገዛሁትን አገር ይገዛ በጭራሽ መገደል አለበት ብለው አሰቡ ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን ክርስቶስን ለማሸጥ በይሁዳ ልብ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ እነሱ ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩት ሰዎች የምቀኝነት በሽታ በዓለም ላይ ለስንት ጥፋት ምክንያት የሆነው የምቀኝነት ደዌ በመልካም ሰሪዎች ፊት እየተደነቀረ የዓለምን ሕዝብ እድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት በአንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳት አጠቃቸው። ቃጁ፣ ቀዣበሩ፣ ደም ለማፍሰስ ፈለጉ። እሳቸው 60 ዓመታቸውን አልፈዋል። ብዙ ወይዛዝር ወገባቸው ተዳክሟል እያሉ እንኳ ያሟቸው ነበር። ጡረታ ቢኖር ኑሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚመቀኙት? የአንድ ሳምንት እርጥብ ህፃን? ገና ኩፍኙን፣ ችፌውን፣ ምቹውን፣ ምኑን ምኑን አልፎ ገና በ18 እና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አልፎ ለሚደርስበት ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብሎ እሱን ለማጥፋት ተመኙ። ሙት ወቃሽ አርገኝና ይላሉ አባቶቻችን ስለማይሰው ሲናገሩ ደጃዝማች ማሩ በፍጹም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና ተሰራዋለሁ ብሎ ካሰበው መጥፎ ስራ ቢሰራ ይበዛ ሲሶውን ነው። ያውም በተፈጥሮ ጨካኝ የሆነ እንደሆን ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እሳቸው ብሎ ባህታዊ ጸሎት አበዛ ሲሉ እያስታጎሉ በማያስታጎሉበት ጊዜም በልዩ ልዩ መጥፎ ሐሳብ እያጨናገሩ በዚህ የተጠጋቸው ሰይጣን ራሳቸውንም ሰይጣን አድርጓቸው እንደሆነ እንጂ በኢትዮጵያውያን ዘንድ እንኳ እንዲህ ያለ ልብ የለ። ደጃዝማች ማሩ የክፉ ሐሳብ በወዳቸው በተሰነሰ ጊዜ ልባቸው ሊያርፍ አልቻለም። ቢሆንም በአባትየው ላይ ያን ሁሉ በደል ሲፈጽሙ ኑረው አሁን ምንም ሰራ ሊሉት የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው። ኃይልን ለማጥቃት ቢያጠፉም ባያጠፉም አጥፊ ነው ማሰኘት ይችላሉ። የሳምንቱን ሕፃን ወንጀል ሰራ ለማለት ወይም በአባቱ ጥፋት ቀጣውት ለማለት ግን ከእብደት የሚቆጠር ነገር ሆነ። ያ ህዝብ ግፍን ለመሸከም ሰፊ ትከሻ ይኑረው እንጂ እያንዳንዷን ግፍ ሳያስተውላትና ሳያዝንባት እንደማያልፍ ማንም አይስተው ነበር። ስለዚህም ደጃዝማች ማሩ ሌላ መንገድ ፈለጉ። መንገዱም አዲስ አልነበረም። በተጻፉና ባልተጻፉ ብዙ ታሪኮችና ተረቶች የተገለጸ መላ ነው። እሱም በትንቢት የተፈራውን ሕፃን አሰርቆ የሚፈለግበትን ቅጣት መፈጸም ነበር። ለዚህም መንገድ ማግኘት አስፈላጊ ነበር። ደጃዝማች ለዚህ ጉዳይ በጣም ሲያስቡበት ቆይተው መንገዱ ስላልተገለጸላቸው በከባድ ሐሳብ እንደሰጠሙ እንቅልፍ ይዟቸው እልም አለ። በእንቅልፋቸው ላይ ጥቂት እንደቆዩ ቅጡ ያልታወቀ ቅዠት ሲያባክናቸው ይቆይና ሲያባንናቸው ወዲያው ደግሞ መልሶ እንቅልፉ ሽልብ ሲያደርጋቸው የእንቅልፉ ጣዕም ሳይታወቃቸው ጨርሰው ነቁ። እንደተነሱ ሌላ ስራ ከመጀመራቸው በፊት አሽከርየውን በጭብጨባ ጠርተው ካሳ የሚባለው የልጅ ኃይሉ ሕፃን በምን ሁኔታ መሰረቅና መገደል እንዳለበት ነገሩት። አሽከሩም ድንጋጤና ሐዘን ቢሰማውም ሁሉንም እንዳልተሰማው አድርጎ ይሄ ምን ያስቸግራል፣ በሁለት ሶስት ቀን ውስጥ የሚሆን ጉዳይ ነው ብሎ ቃል ገባና እጅ ነስቶ ሊወጣ ሲል ሰማ አሉ ደጃዝማች ማሩ። አቤት አለ ዘበኛው ፊቱን ወደ እሳቸው እየመለሰ። እሳቸው ስላልተጠራጠሩ አላወቁበትም እንጂ እሱ የልቡን ስሜት ያወቁበት መስሎት በጣም ፈርቶ ጉልበቱ መብረቅረቅ ጀምሮ ነበር። እሳቸው ግን አሁን የተባባልነው እስከሆነ ድረስ ግድ የለም እንደ ልብህ ወዲያ ወዲህ ይበል፣ በዚህ በመላላኩና ለመቆሙ ሌሎች ይበቃሉ፣ ብቻ ያንን እንድታሳየኝ አሉና ሙሉ ነፃነቱን ሰጥተው አሰናበቱት። በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ አለመስገብ ባወቁ ጊዜ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግስታቸውን ጨርሶ አሳጣቸው። ልጅ ኃይሉ በዚህ ጊዜ የነበሯቸው እድሎች ሁለት ብቻ ነበሩ፣ ወይም ሁሉንም ነገር ለቡድኩሜ ከመይ ራሴን ባጠፋው ይህ ሁሉ ጭንቀትና ግፊት ታየዋለሁ ብሎ ራስን ማጥፋት ወይም ለምን አባቱ ነው ባለኛ ቀን ሁሉ ሞክሬ ማልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው። ሁለተኛ ግፍ መቀበል ትዕግስት ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚህ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የአህያነት ምሳሌዎች ነበሩ። ልጃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለ15 ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየሶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ሆነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንንሽ ዕቃዎች በአንድ ጨርቅ ጠቅለው አሰሯቸው።
መግደል አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይናዩ ቱርክ ባይ የምሸሽ መግደላ መግደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር፣ ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክ ባይ የምሸሽ ነው